የአሜሪካ ድምጿ ሄዘር መርዶክ ወደ ትግራይ ክልል ተጉዛለች። አሉላ ከበደ ማምሻውን በስልክ አግኝቷታል። በጉዞዋ ያየችውንና የመጀመሪያ ቀን የመቀሌ ቆይቷን ጠይቆ ተከታዩን አጠናቅሯል።
በሱዳን ድንበር አካባቢ በሺዎች የሚቆጠሩ ኢትዮጵያውያን ስደተኞች ያሉበትን ሁኔታ ስትዘግብ የቆየችውን ሄዘርን አሁን በስፍራው ተገኝታ የገጠማትን መቀሌ እስክትደርስ የነበረውን ጨምራ ያየችውን እንድትነግረኝ ጠየቅኳት። ለመገናኛ ብዙሃን ሰራተኞች ጨምሮ በአውሮፕላን ጣቢያ ጥብቅ የጸጥታ ጥበቃ ማየቷን፣ ወደ አካባቢው የሚደረጉ ጉዞዎች ላይም ጥብቅ ቁጥጥር መኖሩ ያም ብዙ ያልተለመደ ያለመሆኑንና ከአዲስ አበባ ስትነሳ ያየችው ብዙም እንግዳ ነገር እንደሌለው፣ ነገር ግን መቀሌ ያየችው የተለየ መሆኑን ነገረችኝ።
The mood here is very tense, and while maybe people are moving around and some things are open and people seem to be okay, if you talk to them, you realize how tense they are from the war, how depressed the local economy is from the coronavirus, and then the war on top of it.
ውጥረት ያለበት ሁኔታ ነው የሚታየው። ሰዎች ከቦታ ወደ ቦታ ይንቀሳቀሳሉ። አንዳንድ ነገሮችም ክፍት ናቸው። ሰዎችም ስታያቸው በደህና ሁኔታ ላይ ያሉ ይመስላሉ። ነገር ግን ስታነጋግራቸው ጦርነቱ ያሳደረባቸውን ውጥረት፣ ኮሮና ቫይረስ ከጦርነቱ ጋር ተደማምሮ በአካባቢው ኢኮኖሚ ላይ ያደረሰውን ጉዳት፣ መገለሉን ትረዳለህ። ኢንተርኔት ጨርሶ አይሰራም ማለት ይቻላል። ከዓለም አቀፍ ተቋማት ጋር በሚሰሩ ጥቂት ሆቴሎች የኤሌክትሪክ አገልግሎት ሲቋረጥ መስራት ቢያቆምም ከከተማውና ከተቀረው የሀገሪቱ ክፍል ጋር ከተቆራረጠው አካባቢ ጋር ግን የሚነጻጸር አይደለም። በመንገድና በሆቴሎች አካባቢዎችም ጭምር በርካታ ወታደሮችና የጦር መሳሪያዎችን ታያለህ። ይህን ያህል የጦር መሳሪያ በከተሞች አካባቢ ማየት ያልተለመደ ከመሆኑ በስተቀር ሰላም ነው።
መቀሌ ከሚገኙት የሀገር ውስጥ ተፈናቃዮች መጠለያዎች አንዱን ተዘዋውራ የተመለከተችውን ሄዘርን የካምፖቹን ይዞታ እንድትገልጽልኝ ላቀረብኩላት ጥያቄ ስትመልስ በካምፖቹ ያለው ሁኔታ ተፈናቃዮቹ እንደመጡባቸው ቀዮቻቸው ባይከፋም ፈጥኖ መድረስ የሚጠይቅ ይዞታ ነው ትላለች። በመቀሌው ካምፕ ያገኘቻቸው
We heard in the camps today was a lot of fear for their people's relatives in Sudan in those camps. You know, are they able to eat? There's not a lot of communication. We heard the same thing in Sudan. Lots of people fearing for their families.
በካምፕ ውስጥ ያሉት ሰዎች የነገሩን በሱዳን ካምፖች ውስጥ ለሚገኙ ዘመዶቻቸው ያላቸውን ስጋት ነው። በልተው ይሆን ወይ ሲሉ ያስባሉ። ብዙ ግን በመሐከላቸው ግንኙነት የለም። በሱዳን ካሉትም ጋር ተመሳሳይ ነገር ነበር ስንሰማይ ነበረው። ትግራይ ስላሉ ቤተሰቦቻቸው ደህንነት ያደረባቸውን ስጋት ነበር የሚናገሩት። በካምፖች ውስጥ ያለው የዕለት ይዞታም ከባድ ነው። በመቀሌ ብቻ 26 የመጠለያ ካምፖች አሉ። እኛ የተገኘንበት አንዱ ካምፕ ከ7000 በላይ ሰዎች ያሉበት ነው። ትምህርት ቤቱን ነው ወደ መጠለያ ካምፕ የቀየሩት። እያንዳንዱ ክፍልም 8 ሜትር በ7 ሜትር ይሆናል። በአብዛኛው ክፍሎች ውስጥ 85 ያህል ሰዎች ይኖራሉ። ካምፑን ለቀን ስንወጣም ከቀኑ 8 ወይም 9 ሰዓት አካባቢ ቢሆን ነው።
By that time, everyone we had spoken to during the day had not eaten.
ያነጋገርናቸው ሰዎች ሁሉ እስከዛ ሰዓት ድረስ ምግብ አልበሉም። በእርዳታ አህል ነው ኑሯቸውን መሰረት ያደረጉት። እሱም አልፎ አልፎ ነው የሚመጣው። በዚያ ላይ በቂ አይደለም። እናም ዛሬ ሕፃናቱን ጨምሮ እስከዛ ሰዓት ድረስ ምግብ አላገኙም ነበር።
ከዚያ የሚገኙት ተፈናቃዮች ከየት የታካባቢዎች እንደመጡና ስለ ራሳቸው የነገሯትን ጠየቅኳት። ብዙ የሚያሳዝኑ ታሪኮች አላቸው ያለችው ሄዘር የአንዲት እናትና በምን እንደሆነ በማታወቀው ሁኔታ የቆሰለ ልጇን አስመልክቶ የነገረቻትን አጋራችኝ።
When the war came to her town, she was in the market. It was a Saturday and she was shopping and suddenly she said it was just all of a sudden tanks rolled into town and there was fighting.
ጦርነቱ ወደ እነሱ ከተማ ሲደርስ ቅዳሜ ዕለት የገበያ ቀን ነበር። ድንገት ታንኮች በከተማይቱ ውስጥ መታየት ጀመሩ። ውጊያውም ተጀመረ። ከዚህን ራቅ ስትል ለእህቷ ነገረቻት። እናም መሮጥ ጀመሩ። በመሮጥ ላይ ሳሉ የያዙት ቡና ተደፍቶበት ያቃጥለው ወይም ቤቶች ሲቃጠሉ የቦምቡ ፍንጣሪ ይምታው እርግጠኛ አይደለችም፣ ግን ልጇ ይቆስላል። ከዛም በተከተሉት በርካታ ሳምንታት ለደህንነታቸው አመቺ ስፍራ ፍለጋ ከቦታ ቦታ ስትዘዋወር ቆይታ በመጨረሻ እዚህ መቀሌ ስትደርስ በቅርቡ ነው ይሄ የሆነው። ህክምና እርዳታ ፍለጋ ሐኪም ቤት ሄደች። ሐኪሙም ልጁ የቀደው ጥገና ያስፈልገው እንደነበረ ገልጾ እስካሁን ድረስ ለምን ዘገየሽ ሲል ጠየቃት። አሁን ሊደረግ የሚችል ነገር እንደሌለም ነገራት። ልጁ አሁን እጁን በደንብ መዘርጋት አይችልም፣ ትልቅ ቁስል አለው። ዋናው ጉዳይ ግን ለአካል ጉዳት መዳረጉ ነው።
ያም ከብዙ አሳዛኝ ታሪኮች አንዱ መሆኑን የገለጸችው ሄዘር ያቺ እናት በንግግራቸው መጨረሻ ዋናው ነገር ከልጄ ጋር በህይወት መትረፌ ነው ስትል የነገረቻትን አካፍላኛለች። በካምፖቹ ያለውን ሁኔታ ማስመልክቶ ለጊዜው የረድኤትና የመንግስት ባለስልጣናትን የማነጋገር እድል ባታገኝም ተፈናቃዮቹ ከተመረጡት 18 አባላት ካሉት ኮሚቴ ያነጋገረቻቸው አንዱ የሰጡትንም ማስተያየት አክላለች። ያሉበት ካምፕ ከመጡባቸው አካባቢዎች የተሻለ ለደህንነታቸውም የማያሰጋና ሰላማዊ መሆኑን፣ ነገር ግን የመጠለያ የአልባሳትና የመኝታ እጥረት መኖሩን፣ ቀደም ሲል በቤታቸው ልጆቻቸውን በቀን 3 ጊዜ ይመግቡ እንደነበርና ዛሬ ግን አንዴም ሲገኝ እድለኞች ነን ሲሉ የነገሯትን ጠቅሳለች። ሄዘርን በሌሎች ዘገባዎች መልሰን እናገኛታለን። ለአሁኑ ግን ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።